ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ህዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ህዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ሰላም ጤና ይስጥልኝ ክቡራትና ክቡራን የጋሻ የአማራ ድምጽ ራዲዮ ተከታታዮች እንደምን አላችሁ? የሚያዝያ 17 2015 ዓ.ም ተመረጽ ዝግጅታችንን ጀምረናል። በዛሬው ዝግጅታችን ወቅታዊ ሆነ ጉዳይ ማለትም የህዋትና የኦነግ በአደባባይ እንደገና ስምምነታቸውን ማደሳቸውን የሚገልጽ የምስጋና ፕሮግራም መዘጋጀቱ ይታወሳል። ይህ ጉዳይ ለአማራ ምን አይነት መልክ ምን አይነት መዘዝ ይዞ ይመጣል የሚለውን በወቅታዊ ጉዳዮች ዙሪያ ቆይታ እያደረግን ከአቶ አንተነገላይ ጋር እንቆያለን። ለአቶ አንተነገላይ የመጀመሪያ ጥያቄ ያደረግኩላቸው ባሳለፍነው እሁድ ስለተካሄደው የምስጋና ፕሮግራም በሚል በሰሜን ኢትዮጵያ በነበረው ጦርነት ወይም ደግሞ የአማራና የአፋር ህዝብ በህዋት ተወሮ እንደነበረ ይታወቃል። በዚህም ጦርነት እጅግ በጣም ብዙ መጠነ ሰፊ ውድመት መድረሱም ይታወቃል። ይህንን ተከትሎ ይህን ሁሉ ውድመት ያደረሱ የሰው ህይወት እንዲጠፋ ያደረጉ በአጠቃላይ የዘር ማጥፋት ጭፍጨፋ የፈጸሙ ሰዎች ምስጋና በሚል ሲሸላለሙ መታየታቸው ይታወሳል። ይህ ጉዳይ ለአማራ ምን አይነት ትምህርት ይሰጣል ወይም ምን አይነት መልእክት አለው? በሚቀጥለውስ ምን አይነት ነገር ይዞ ይመጣብናል የሚለውን በወቅታዊ ጉዳዩ ዙሪያ ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። እንግዳይን እያመሰገንኩ ወደ ተከታዩ መልሳቸው እናልፋለን።
ይሄ የሆነ የታቀደ ነበረ። እንግዲህ አብዛኛው ሰው ያውቀዋል ብዬ እረዳለሁ። የአማራን ህዝብ አመት በዓል ጠብቆ የፋሲካ በዓልን ጠብቆ ለመምታት ከፍተኛ እቅድና ሴራ ተዘጋጅቶ ነበረ። ይሄ እቅድና ሴራም እንግዲህ ለመጀመሪያ ጊዜ በኢትዮጵያ ታሪክ የኢትዮጵያ መሪ ሆኖ ከኢትዮጵያ መሰረታዊ ጠላት ጋር ከግብፅ ጋር ወግኖ አማራን ለመምታትና ኢትዮጵያን ለመውጋት በጀት መድቦ ጦር አዘጋጅቶ ይሰራ የነበረ መሪ አብይ አህመድ ነው እና ግብጾች አልቡርሃን የሚመራው የሱዳንን ጦር እና እንደገና ሳምሪ የሚባል የትግሬዎች በጀነራል ስዬ አብርሃ የሚመራን ጦር አቀናጅተው አብይ ደግሞ መከላከያ የሚባል የኦነግን ጦር የኦሮሚያ ልዩ ኃይልና ፓራሚሊተሪ መደበኛ ጦር በመከላከያ ዩኒፎርም አዘጋጅቶ በአማራ በሚኖርባቸው አካባቢዎች ሁሉም አካባቢዎች ክፍላተ ሀገራት መድቦ በውስጥም በተለያየ መልኩ ህዝቡን በማስጨነቅ ትጥቅ ለማስፈታት ከተማ ቀውስ በመፍጠር ህዝቡን ግራ በማጋባት ወያኔዎች ደግሞ በአራት በአምስት አቅጣጫ በማይጨው ኮረም በኩል በሶስት በአራት አቅጣጫ በወልቃይት በማይጠብሪ አቅጣጫ በሶስት አራት አቅጣጫ አፍኖ በተለያየ መልኩ አማራን በአመት ባሉ ሰበብ አድርጎ ለመምታት ከፍተኛ እቅድና ከፍተኛ በጀት የተመደበበት ረጅም ጊዜ የታቀደና ረጅም ዝግጅት የተደረገበት ዝግጅት ነበረ እና ይሄ ዝግጅት እንግዲህ እግዚአብሔር ታላቅ ነው። በእግዚአብሔር ኃይል ሱዳን ላይ በተነሳው የእርስ በርስ ግጭት ሲከሽፍባቸውና ሴራቸው ሲጋለጥ መደናገጥ የወለደው የኃይል አሰላለፉ የከሸፈበት እና የተጋለጡበት ከፍተኛ ሲመኩበትና ሲመጻደቁበት የነበረው የግብፅ ኮማንዶ ኢትዮጵያ ሊወጋ የነበረ የግብፅ ኮማንዶ ድንበር ላይ የነበረ ከሳምሬን እና የሱዳን ጦር ሲያሰለጥን የነበረ በሱዳን በተቃራኒ በሱዳን በአንደኛው ኃይል ተማርኮ ጫማ ውልቆ ተንበርክኮ ለዓለም እንዲታይ ሲደረግ በዋናነት ከግብጾች የበለጠ አንገት ያስደፋና ፍርሃት የለቀቀ በትህነግ አመራሮችና በኦነግ ብልጽግና ኦሮሞማ አመራሮች በአብይ አህመድ ዘንድ ነበር እና ያ የፈጠረው ድንጋጤን ለማጥፋት አጀንዳ ለመፍጠር ሰላም ለመስበክ ህዝቡን ለማታለል በጎን ደግሞ በዚህ ሰላም እየሰበኩ በተቃራኒው ለጦርነት ለማዘጋጀት የሚደረግ ሴራ መውጫ የተደረገ ነው እና እዚህ ግባ የማይባል ተራ ድራማ ህዝቡን የናቀ ህዝቡ እንደውም ቁጭ ብሎ እየሳቀ እያየ ድራማው እንዴት እንደነበረ፣ ጦርነቱም ዓላማው ሌላ እንደነበረ አማራን መምታትና ማጥፋት ኢትዮጵያን መበተን የሚባለውን የሚመሰክር እንጂ የእነሱ መሰረታዊ ግጭት እንደሌላቸው መሰረታዊ አንድነታቸው አማራን በማጥፋት ኢትዮጵያን ተቀራምቶ የአማራውና የሌሎች ኢትዮጵያውያን ምድር ተቀራምቶ ኢትዮጵያን መበተን የሚለው እንደሆነ የመሰከረ ተራ ድራማ ነው። በዚህ ልክ ነው የማይሆን መልካም። ይሄ ከፕሪቶሪያ ጋር የጦርነቱ እንዲጠፉ የተደረጉት የአፋር ሕዝብና የአማራ ሕዝብ እንዲወድም የተደረገው የአማራ መሰረተ ልማትና ሀብት ከግለሰብ እስከ ኩባንያዎች ጀምሮ በአፋርም የግለሰቦች ሀብትና አጠቃላይ በክልሉ ላይ ያለው መሰረተ ልማት እንዲወድም ተደርጎ መጨረሻ ላይ እንዳሰቡትና እንደታቀደው አልሄድ ሲል ፕሪቶሪያ ጋር በመሰረታዊ የአማራ ጠላቶች በምዕራባውያን የተደረገው ስምምነት አካል ነው። እነሱ ዓላማቸው እንደገና ሪቫይዝድ አድርገው ያለፈውን ጥፋት ከምንም ሳይቆጥሩ በትግራይም ጎን ያለቀውን ህዝብ በአማራም ጎን በአፋርም ጎን ከጎን ከምንም ሳይቆጥሩ ራሳቸው ስልጣናቸውን አመቻችተው አማራ በጉልበትና በፖለቲካ ውሳኔ የተወሰደበትን መሬት አጽመርስት ራሳቸው በለኮሱት እሳት ራሳቸው በለኮሱት ጸብ አማራው በመቆጣጠሩ ያንን የሚያስመልሱበትን መንገድ ነው ተነጋግረው የመጡት እና ከዛም በኋላ በኬንያም በምንም ተደጋጋሚ ስምምነቶች ሲደረጉ እንዴት አድርገን አማራን ሰብረን አድቅቀን ግማሽ ከፊሉን የአማራ አካባቢ ወደ ኦሮሚያ፣ ከፊሉን የአማራ አካባቢ ወደ ትግራይ፣ የተወሰነውን ደግሞ ከአማራ ውስጥ ሌሎች ማንነቶችን በማውጣት በነዛ ስም በመያዝ ለማቆየት የሚባለውን እቅድ የሄዱበትን መንገድ ለማሳካት ነው ለማሳካት እና ችግሩም ወደ አማራ ነው እየመጣ ያለው ከውጭ ጀምሮ ባለፈው አንቶኒ ብሊንከን የሚባል የነሱ ዋና ተጠሪ ዋና የበጀትና አማካሪ ሰውዬ በመጣ ጊዜ ወደ ኢትዮጵያ የአማራን ኃይሎች ነው ለመውቀስ ሞክሮ ሄደው። የአማራን ኃይሎች መውቀስ ማለት አሁን እየተዘጋጁበት ላለው ጦርነት እና ባለፈው ለፋሲካ አማራን ለመምታት ታቅዶ ለነበረው ጦርነት በር ከፋች እና አመቻች የነበረ ንግግር ነበር አቅጣጫ ሲዞ የሄደው እና ያንን ተከትለው አሁንም አማራ በመምታት አማራ እያለ አዲስ አበባ የኔ ነው ማለት አይቻልም። አማራ እያለ ናዝሬት የኔ ነው ማለት አይቻልም። አማራ እያለ ወልቃይትና ራያ አይደለም አክሱም የኔ ነው ማለት አይቻልም። አክሱም የኔ ነው ማለት አይቻልም እና አክሱምና የአክሱም ታሪክ የኔ ነው ማለት አይቻልም። ስለዚህ አማራ መጥፋት አለበት እና አማራ እንዲጠፋ አሁንም አቅጣጫውን አማራን ጸባጫሪ ለማድረግ ነው። የክልሎች ጸብ ሲደረግ አማራ ነው እንደዚህ ያደረገው ከህግ ውጭ ከምናምን ውጭ የሚባል ራሳቸው ጽፈው ያረቀቁት ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ አማራ፣ ጸረ እምነት የሆነ ከነ ሮማን ፕሮቻ እስከ መጽሐፍ ተቀድቶ የተሰጣቸውን በምዕራባውያን የተሰጣቸውን እንትን በአማርኛ ተርጉሞ ነው ህገ መንግስት ያደረጉት እና ህግ የሚለው ያችን ለመጥቀስ ነው። ጦርነት ሰላም የሚለው አማራ ወደ ጦርነት እንዳይነሳ ስለፈሩ ሁለት ሶስቴም ስለተቀጠቀጡ ያ ደግሞ መቀጥቀጥ ከዚህ በኋላ መቋቋምና ማስተናገድ ስለማይችሉ በሰላም ስም አብዛኛውን ህዝብ ሰላም እየሰበኩ እንዲዘናጋ በማድረግ እነሱ ደግሞ በሚችሉት አሻጥርና ሴራ ሂደው መምታትና አማራን ማድቀቅ ከዛ ካለ ጠያቂነት የአማራን አጽመስቶች እስከ ወዲያኛው የአማራ የማድረግን እቅድ ለማስረጽ መንገድ እያስያዙ ነው እና እዚህ ጋር ያዋረደው ያሳፈረው በአማራ ስም የአማራ አክቲቪስት ነን እያሉ ሲያጨበጭቡ የነበሩ መንጋዎች፣ እነዚህ ለሆዳቸው የተሸጡ ሆዳሞች፣ ይህን ሲሰብኩ የነበሩ የአብን አመራሮች እነ ጋሻው መርሻ፣ የብአዴን አክቲቪስቶች እነ ጌታቸው ሽፈራው፣ እነ ቹቹ አለባቸው፣ አያሌ ሆዳሞችን አያሌ ተከፋዮችን ያስደነገጠ ከንቱነት ያሳየ ከህዝብም ከስርዓቱም ነጥሎ ብቻቸውን ያሳየ ንግግር ነው እና መዓዛ መሐመድ የታሰረችበት ነው። ይሄ ችግር የአብይ አህመድን ስልጣን ለመጠበቅ እንጂ የአማራን መብት ወይንም ደግሞ የአማራን አጽመርስት ወይንም ደግሞ አማራ ላይ ለተፈጸመበት ወንጀል ተጠያቂነትን ለማምጣት የተደረገ ፍትህን ለማስረጽ የተደረገ ፍትህን ለማስፈን የተደረገ ጦርነት ነው አይደለም ብላ በመጠየቋ ሀቁን በማስቀመጧ ሲሳደቡ የነበሩትን ሁሉ ያዋረደ ራቁት ያስቀረ ነው እና ይሄ ሁሉ በቃ አልሞት ባይ ተጋዳይ ነገር ነው። ደስ የሚለው እነዚህ አጨብጫቢዎች፣ ሆዳሞች፣ ተላላኪዎች ህዝባቸውን ለሆዳቸው ሽጠው የሚያስመቱ በአማራ ስም ከአማራ ጋር ተወልደው ያደጉ ግማሽ ማንነት ያላቸው ሙሉ ለሙሉም አማራ ያልሆኑ ግን በአማራ የሚነግዱ የአማራ በጀት ከፌዴራል የሚበጀተው ለእነሱ እየተመደበ ህዝብ ግራ የሚያጋቡት የነበሩትን ያጋለጠና በአንዳነት የመሰከረ ነው። በዚህ ልክ ነው መረዳት ህዝቡም ያለበት፣ እኔም በዚህ ልክ ነው የምረዳው።
ጥሩ አድርገህ ገልጸዋል። እስኪ እንደው በተያያዘ ማስታወስ ተገቢ ነው ብዬ አስባለሁ። በህግ ይመለሳል ሲባል ለህገ መንግስቱ ለአማራ የሚሰጠው የፌዴሬሽን ምክር ቤት ተብሎ የተቋቋመውም ራሱ ለአማራ ጥያቄዎች ምን አይነት መልስ ይሰጣል የሚለውን ብትነግረን ደስ ይለኛል።
በጣም ጥሩ። በህግ መሰረት የሚባለው እንግዲህ እነሱ የጻፉት ህገ መንግስት ነው። እነሱ የጻፉት ህገ መንግስት ቅድም እንደጠቀስኩልሽ በነ ህርማን ኮህን እና በሌሎችም አማካሪዎች ህገ መንግስቱ ይዘቱ በዚህ ልክ እንዲሆን ተብሎ አማራን በመምታት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በማጥቃት አጠቃላይ ይሄ ኢትዮጵያዊነትን አስተሳስሮ የያዘውን ገመድ በመበጣጠስ ኢትዮጵያን እንደፈለጉ ለማድረግ እንዲያስችል ተደርጎ የተቀረጸውን ህገ መንግስት የጻፉት ራሳቸው ናቸው። ኦነግና ህዋት ናቸው የተደራደሩትም። ኦነግና ህዋት ናቸው። ሻቢያዎች በእርግጥ ቢቀመጡና ቢደራደሩ ኤርትራንም ወክለው ነው እንጂ ስለ ኢትዮጵያ የተናገሩት ነገር የለም። ያንን ወደ ጎን እንተወውና ይሄን ህገ መንግስት በህጉ መሰረት የሚለው ይሄ ነው። ግን ወልቃይትም ራያም የተወሰደው በዚህ ህገ መንግስት ምናምን አይደለም፣ በፖለቲካ ውሳኔ ነው። እንደውም ወልቃይት ቀደም ተብሎ በጉልበት ነው የተወሰደው። ከዛ በኋላ በቅርብ በእኔ እድሜ የማስታውሰው እነ ገዱ አንዳርጋቸው እነ መተከልን ሲሰጡ ነው። እነ መተከልን እነ ግጨውን እየገነጠሉ ሲሰጡ ነው ለትግራይ። ትግራይ ብቻ የአማራ መሬት ወሰደ እንዳይባል ቤኒሻንጉል ጉምዝ እየተባለ እንደገና ደግሞ በሸዋ በኩል ደግሞ አሁንም ለአስተዳደራዊ ቅርበት እየተባለ የሸዋ ሰሜን ሸዋ አስተዳዳሪ ዞን የነበረው የአማራ ተወካይ የብአዴን ለአስተዳደር ቅርበት እያለ ለኦሮሚያ እየገነጠለ የተለያዩ ወረዳዎችን ሲሰጥ የነበረው እና ይሄንን ህግ መሰረት ለማድረግ ነው። ይሄ ህግ የሚያስተዳድረው አካል በሙሉ ኢትዮጵያ የሚባለውን ግዛት ነው ይሄ ህግ የሚያስተዳድር። ይሄ ህግ አማራን እንደ አማራ አማራ አለ ብሎ አይጠቅስም። አማራን ሲገሉት ነው አማራ የሚሉት እንጂ በዚህ ህግ ላይ አማራ የሚባል የለም። የአማራ ብሔራዊ ክልላዊ መንግስት የሚባለው ህግም ከዚህ የተቀዳው አማራን የሚጠቅሰው የአማራ ብሔራዊ ክልላዊ መንግስት የሚለው ስም ላይ ነው እንጂ ከዛ በኋላ የህዝቦች ክልል ነው የሚለው፣ ባለቤቱ ህዝቦች ነው የሚለው። ለምሳሌ የቤኒሻንጉል ጉምዝ ክልል ብሎ ያዋቀሩትን 90 እና 80% ከ80 እስከ 90% አማራ መሆኑ እየታወቀ ክልሉ ግን ለጉምዝ፣ ለበርታ፣ ለሽናሻ፣ ለማውና ለኮማ ብሎ ነው ያስቀመጡት። የኦሮሚያም ክልል ክልሉ ውስጥ ከኦሮሞም ህዝብ የበለጠ ሌላ በትንሹ 15 ሚሊዮን አማራ አለ። ሀድያው፣ ጉራጌው፣ ከምባታው፣ ሲዳማው፣ ወላይታው፣ ሱማሌውና አፋሩ የተጨፈለቀ ቦታው የተወረረበትም ሲደመር ከኦሮሚያ ህዝብ አጠቃላይ ድምር ይበልጣል። ግን ክልሉ በባለቤትነት ሙሉ ለሙሉ ለኦሮሚያ ተብሎ የተቀመጠ ነው። የትግራይም እንደዚሁ የሌሎችም እንደዚሁ ተብሎ የተቀመጠ ነው እና አማራ የሚባለው አይታወቅም። ወደ ፌዴሬሽን ምክር ቤት ስንመጣም የተያያዘ ነው። አማራ የሚባል ነገር አያስተናግድም። አማራ የሚባል በየትኛውም መመሪያና ደንብ ላይ ህግ ላይ አልተቀመጠም እና አማራ የለም። በውስጥ ታዋቂነት በህጋቸው መሰረት አማራ የሚባል የለም። ለመግደል ግን አማራ የሚባል አለ። አማራ እየተባለ እየተመረጠ የሚገደል ህዝብ አለ እና በዛ ልክ ስለሆነ ይሄ ፌዴሬሽን ምክር ቤት፣ መከላከያ ሰራዊት፣ ፓርላማ፣ የፍትህ አካላት፣ የኃይል አካላት፣ ይሄ ደህንነት መስሪያ ቤት፣ የጤና ተቋማት፣ የትምህርት ተቋማት፣ አጠቃላይ በዚህ ህገ መንግስት የሚተዳደር በሙሉ ጸረ አማራ ነው። ጸረ አማራ ተደርጎ የታነጸ ነው እና ይሄን ህገ መንግስት የሚገርምሽ አያይዤ የማነሳው ይሄን ህገ መንግስት እውቅና ጠይቆ በዚህ ህገ መንግስት ፍቃድ ተሰጥቶት የሚሰራ የአማራ አደረጃጀት ለምሳሌ አብን ጸረ አማራ ነው። ለምን? ይሄ ህገ መንግስት አማራን ለማጥፋት የተነሳ ከሆነ ይሄ ህገ መንግስት እውቅና የሚሰጣቸው በተዘዋዋሪ አማራን የሚታገሉ አማራ እንዲጠፋ የሚሰሩ እንጂ ለአማራ የሚታገሉ አይደለም። ለምን? ለአማራ የሚታገል ለአማራ የሚሰራ ህገ መንግስቱ እውቅና አይሰጥም። እውቅና አይሰጥም የሚያስተዳድርበት ደንብና ህግ ስለሌለው ማለት ነው። ሚዲያዎችም ሌሎች ተቋማትም እንደዚሁ ነው እና በዚህ ህገ መንግስት በዚህ ህግ ስር ኢትዮጵያ የሚንትን አማራ የሚባል ቦታ የለውም። የአማራ መሞት እንደ ፍየል መሞት ያህል እንኳን አይቆጠርም። የለም ነው የሚባለው። እና አጠቃላይ ህጉ ጸረ አማራ ስለሆነ ይሄን ህግ አማራ ህዝብ በአጠቃላይ አላውቅም፣ ይሄ ህዝግ አይገዛኝም፣ በዚህ ህግ አልገዛም፣ በዚህ ህግ አልመከርኩም አልዘከርኩም ብሎ መዝጋት ነው ያለበት። እንዲሁም ሌሎች ኢትዮጵያውያን አፋር፣ ሱማሌ፣ ጉራጌ፣ ሲዳማ፣ ሀዲያ፣ ከምባታ፣ በርታ፣ አኛዋ፣ ክሽናሻ ወዘተረፈም ተጨፍልቀው እንደ አስፈላጊነቱ ተጨፍጭፈው ተጨፍልቀው ሊዋጡ የተዘጋጁ ስለሆነ ይሄን ህግ አልመከሩበትም። ምክንያቱም በእያንዳንዱ ህዝብ ላይ የተጫነው ህወሓትና ኦነግ ዲዛይን አድርገው የፈጠሯቸው አደረጃጀቶች ስለሆኑ ስለዚህ ህግ ማውራት አማራ መልስ መስጠትም አያስፈልግም። ስለምን ህግ ነው የምታወሩት? ህግ የሚባል የለም። እኔን የሚያስተዳድረኝ ህግ የለም። እኔን የሚገለኝ ግን አንድ መንግስት አለ ነው ማለት ያለበት። ኢትዮጵያን የኢትዮጵያ የመንግስትነት መንበርን የተቆጣጠረ የኢትዮጵያ መንግስት ተብሎ የሚጠራ እና የዚህ ተዋቀር አካል በሙሉ አማራን ለማጥፋት ስለሆነ እኔን የሚገለኝ መንግስት አለ እንጂ እኔን የሚያስተዳድረኝ ህግ የለም ነው የሚባለው። በዚህ ልክ ነው መረዳት ያለብን ብዬ ነው የማምነው። መልካም
አመሰግናለሁ። አንተነህ ጥሩ አድርገን የገለጽክልኝ። እስኪ እንደው አማራው ምን ታቀደበት የሚለውን ከማየታችን በፊት አንድ ዜና ትላንትና በአብይ ምክንያት ተነግሮ ዛሬ ደግሞ ወደ ድርድር ሄዱ የሚል ነገር ሰምተናል። ሸኔ ከሸኔ ጋር ሰላማዊ ድርድር ልናደርግ ነው የሚለውን ነገር እንዴት አየኸው? እንግዲህ እስከ ዛሬ ሸኔ የሚባል ሸኔ በለው እንጂ መንግስት እናውቃለን እኛ የመንግስት መዋቅር እንደሆነ። ነገር ግን እንደ ራሳቸው አጠራር ሸኔ የበሉት እንጂ እስከ ዛሬ እኔ ነኝ ሸኔ ያለም አካል የለም። የጃልመሮን ቢሆን እኔ የኦሮሞ ሰራዊት እንደዛ ነው የሚጠራው ራሱ ነው። እና አንደኛ ከማን ጋር ነው ሊደራደር ሄደው? እንደ ራሳቸው አባባል፣ ሁለተኛ ፊት ለፊት የታየ ነው በአምስት ዓመቱ ኦሮሚያ በተለይ ወለጋ ውስጥ ይካሄድ የነበረው ነገርና ከዛ አንጻር እንደው አጠቃላይ እንዴት ትረዳዋል? ይሄንን ከሸኔ ጋር ድርድር ላደርግ ነው የሚለውን የመንግስት ቀልድ።
በጣም ጥሩ እውነት ነው የተናገርሽው። ሸኔ የሚባል አደረጃጀት አብይ አህመድ የሚመራ በነ ሽመልስ አብዲሳ በጀት እና የሰው ኃይል የሚንቀሳቀስ አደረጃጀት ነው። ጃልማሮ ወይንም ድሪባ ኩማ ትክክለኛ ስሙ መሰለኛል፣ ድሪባ ኩማ እሱ የሚመራው የኦሮሞ ነፃነት ግንባር ነው እና እሱ የአብይን መንግስት እውቅና አይሰጥም። በተለያየ መንገድ ሊደራደሩ ሊነጋገሩ ሞከሩ፣ አልቻሉም። ግን በኦሮሚያ ሕዝብ ዘንድ ተቀባይነት ስላለው እሱን ለማጠልሸት እና እሱን ሕገወጥነት ለማሳየት ሸኔ የሚባል አቋቁመው ያንን ስም በማጥፋት ሸኔ ነው ብለው በመሰየም ለኢትዮጵያውያን ብቻ አይደለም ለዓለም እንዲታይ በማድረግ ይሄንን አደረጃጀት በአንድ በኩል ስም ማጥፋትና የነሱ አጋር ማድረግ፣ ሁለተኛ በኦሮሞ ሕዝብም የተጠላ እንዲሆን ማድረግ፣ ሶስተኛ የሚፈልጉትንና ይቃወመናል የሚሉትን በዚህ ሽብርተኛ ብሎ የሰየሙት ሸኔ ማስገደል ነው እና ልክ ያኛው ጃልመሮ የሚመራው ክንፍ ባንክ ዘርፎ ወጪውንና ሎጂስቲክሱን ሲያሟላ ከዛ ተከታታይ ሸኔ የሚባለው 2022 ባንክ እንዲዘርፍ በማድረግ አንደኛ ገንዘቡ በእጅ አዙር መቀበል እና ለባለስልጣኖች የግል ሀብት ማድረግ፣ ሁለተኛ ከመንግስት የሚበጀተውን በጀት በኢትዮጵያውያን በተለይ በአማራ ህዝብ ግብር የሚሰበሰበውን እየተወሰደ የሚበጀተውን በጀት የሚገዛውን የጦር መሳሪያ ራሱን የቻለ ነው ለማስባል ዘርፎ ነው የሚንቀሳቀስ ለማስባል የተለያየ ስራዎች እና ድራማዎች ሲሰሩ ቆይተዋል እና እነ አብይ አህመድ አማራን ሲያጸዱ እነ አብይ አህመድ እነ ሽመልስ አብዲስ አማራን ሲገሉ ሸኔ በሚባል እየገደሉ አማራው መልስ ሊሰጥ ሲል ደግሞ ሸኔውን መከላከያ በሚሉት በኦነግ ጦር እና በፌዴራል ፖሊስ በሚባል በኦነግ ጦር ሽፋን እንዲደረግለት ጥበቃ እንዲደረግለት እና ህዝቡ እንዲያዝለት በህዝቡ እንዳይጎዳ በህዝቡ እንዳይመታ እያስደረጉ በተለያየ አካባቢዎች ሲፈጽሙት የነበረው ወንጀል ግልጽ ነው። ፀሐይ የሞቀው ነው፣ አገር ያወቀው ነው። እና ይሄንን አካል አሁንም ወደ ታንዛኒያ እንዲወጣ ወደ ታንዛኒያ እንግዲህ በምንድን ነው የሚወጣ? ወደ ታንዛኒያ በኬንያ አድርጎ በኬንያ ላይ ህገወጥ ታጣቂ ኬንያ አስተናግዳ ወደ ታንዛኒያ ልታስተላልፍ አይቻልም። ታንዛኒያ ለመድረስ ከኬንያ መነሳት አለበት። እንደገና ወደ ታንዛኒያ አሁንም አሸባሪ ብለው ካሉት የአየር ክልሉን የአውሮፕላን ማረፊያውንም አውሮፕላን ማለፊያውን ማን ነው የሚፈቅደው? ማን ነው የሚያመቻቸው? እና ይሄ ሁሉ ተራ ድራማ ታንዛኒያ ጋር እንደዚህ ሊደረግ ነው። ታንዛኒያ ጋር ቅርንጫፍ ቢሮም የለውም። የጃልመሮ ቡድን ያለው ወለጋ ውስጥ ነው፣ በደንብ አድርጎ ወለጋ ውስጥ ነው። ወለጋ ውስጥ አያሌ ወረዳዎችን ይዞ ነው። እንደውም ይሄንንም ለማስተባበል አብይ አህመድ እንደውም ከዚህ ጋር አያይዤ ሰሞኑን ወለጋ ሂዶ ያደረገውን ንግግር ማንሳት ይቻላል። አማራ ላይ ጄኖሳይድ የዘር ፍጅት ጥሪ ያደረገበት ከዚህ የምታፈናቅሏቸው ነገ መጣው ስለሚወጓችሁ ለምንድን ነው ከነ ህይወታቸው የምትለቋቸው አይነት መልእክት ያስተላለፈበትን እዚሁ ጨፍጭፏቸው የትም እንዳይወጡ ብሎ ያስተላለፈበትን መልእክት ያደረገው ከዚህ አካል ጋር ይሄንን ከተቆጣጠረው ጃልመሮ ከተቆጣጠረው ህዝብ ጋር ለመግባባት ያደረገውን መንገድ ስንሰራ ትዝጉብን ምናምን እያለ ሲማጸን የነበረው ማለት ነው። እና ውሸት ነው ሁሉም ነገር ድራማ። እንግዲህ የመጨረሻ ሊወድቅ አንድ አምባገነን ስርዓት ሊወድቅ ሲንኮታኮት መሰረት ሲያጣ በህዝብም በኢኮኖሚው ሁሉን ነገር አሽመድምዶ ተሽመድምዶ ሲንኮታኮት የማይጨብጠው የማይወጣው ዛፍ የማይወርደው ቁልቁለት የለም። ይታደገኛል የሚለውን ወይንም ጊዜ ይገዛልኛል የሚለውን ማደናገሪያና አሁን አብቅቶለታል። በኦሮሞ ህዝብ ወለጋም ሂዶ መፍራቱን መንግስት መፍረሱን ፍራቻውን ነው አስነብቦ የመጣው። የአብይ የሚበረው የኦሮሞማ ፕሮጀክት መፍረሱን እና መበታተኑን መስክሮን የመጣው ከፊቱ ጋር ህዝቡ ያነባል፣ ከሚናገረው ቃላት ጋር ቋንቋውን ህዝቡ ይረዳል፣ ቶኑን ይረዳል። እና አቅም ማጣቱንና መሽመድመዱን ነው አስረድቶ የመጣው። እና አሁንም ይሄ ድርድር ምናምን የሚባለው ድራማ ነው። በእርግጥ ለአማራ ህዝብ ጉዳዩ አይደለም፣ አማራ ህዝብ አይመለከተውም፣ ስለዚህ ጉዳይ ማውራት የለበትም። የአማራ ህዝብ የሚገለው መንግስት አለ። ለዚህ መንግስት የሚያገለግል በአመራርነት፣ በተላላኪነት፣ በካድሬነት በተለያየ ተቋማት በጽህፈት ቤቶች በመምሪያ መስሪያ ቤቶች ከቀበሌ ጀምሮ በወረዳ በዞን የሚገኝ የዚህ መንግስት የተባለ አካል የሚያገለግል በሙሉ በአማራ ደም እጁን የታጠበ እና አማራ እንዲገደል ያስገደለ ያሳሰረ ያስረሸነ ያፈናቀለ እና እንዲገደል ደግሞ ያመቻቸ ነው እና ዝም ብሎ ያየም ራሱ ለዚህ መንግስት አገልጋይ የሆነ በዚህ ስርዓተ መንግስት ውስጥ በአማራ መገደል ተባባሪ የሆነ እጁን በደም የታጠበ ደም ያለበት ነው ብሎ ነው አማራ መነሳት ያለበት በአጠቃላይ ማለት ነው።
ጥሩ እንግዲህ የአማራ ታሪካዊ ጠላቶች ወይም ደግሞ በአማራ መጥፋት ዙሪያ የጋራ ስምምነት ያላቸው ቡድኖች ወደ ተመሳሳይ አቅጣጫ በግልጽ በአደባባይ ከዚህ በፊት በጀርባ የሚሰሩትን በፊት ለፊት ወደ መስራት እየመጡ ነው እና አማራ ወደፊት ምንድን ነው እየታቀደለት ያለው ብለህ ታስባለህ?
አማራ ያው ማጥፋት ነው። አማራን በጉልበት አይችሉትም። አማራን በጦርነት አይችሉትም። አማራን የሚችሉት በሽማግሌ ማታለል፣ አማራን የሚችሉት በተለያዩ ቃላት መደለል፣ አማራን የሚችሉት የውሸት ገንዘብ በማታለል በማተም በዛ የውሸት ገንዘብ ከፍተኛ ገንዘብ እየሰጡ ሆዳሞችን ከውስጥ መመልመል እና እነዛ ሆዳሞች የሌለን ያልተፈጠረን ያልተደረገን ያልታሰበን ነገር እንደታሰበ እንደታቀደ እንደሚፈጸም አድርጎ እንዲያሳምኑ በማድረግ አማራን ማጥፋት ነው እና አማራ በዚህም ተባለ በዛ አማራ መጥፋት አለበት። አማራ ካልጠፋ ይበቀላቸዋል። አማራ ካልጠፋ መጥፋት አይችሉም፣ መኖር አይችሉም። አማራ ካልጠፋ ኢትዮጵያ የሚባለውን ስም መፋቅ አይችሉም። አማራ ካልጠፋ ኦርቶዶክስን ማጥፋት አይችሉም። አማራ ካልጠፋ አክሱምን የኔ ነው ማለት አይችሉም። አማራ ካልጠፋ ወለጋ ቢዛሞ ዳሞትን የኔ ነው ማለት አይችሉም። አማራ ካልጠፋ ደብረ ዘይት ናዝሬትን የኔ ነው ማለት አይችሉም። እና አማራ መጥፋት አለበት። በተለያየ አቅጣጫ በመቶ ዳይሬክሽን በሚዘየድ ዘዴና በሚሸረብ ሴራ በሙሉ መጨረሻ ሂዶ ሂዶ የሚቆመው አማራን ማጥፋት ነው፣ አማራን መምታት ነው፣ አማራን ማዳከም ነው እና በምንም አቅጣጫ የሚደረጉ ነገሮች አማራን ማጥፋት ነው። የአማራ ሕዝብ በአቋም በመጽናት ይሄ አማራ ሊገድል የተቋቋመ መንግስት ከስር መሰረቱ ከስሩ መነቀል አለበት። ለዚህ መንግስት አገልጋይ የሆኑ ሁሉ እንደፈጸሙትና እንዳግባቡ በትክክለኛ ፍትህ ተቋማት መጠየቅ አለባቸው። አይ ትግል ላይ እንቅፋት ሊሆኑ የሚችሉት ደግሞ ሕዝብ በሚያደርገው የትግል ስልት በሚሄድበት የትግል መንገድ እያናገራቸው መሄድ አለበት እንጂ ከዚህ መንግስት ከሚባል አካል አማራ ሊገድል ከተቋቋመ አካል ምንም አይነት ነገር ቢወጣ መስማት የለበትም፣ ሊሰማም ጊዜ የለውም፣ ሁኔታውም አይፈቅድለትም እና የሚደረጉ ነገሮች በሙሉ አማራን ለማጥፋት የሚደረጉ ስለሆኑ ነው።
ጥሩ፣ እስኪ አሁን ወደ ሀገር ቤት ወዳለው እንቅስቃሴ እንመልከትና ከዛ በፊት ግን እንደው አሁን ላይ የአማራ ህዝብ ብአዴንን እንዴት ይመለከተዋል? ያን አሁን ስሙ ቀይሮ የአማራ ብልጽግና እየተባለ የሚጠራውን በእንዴት አይነት ምልከታ አለው የአማራ ህዝብ? አሁን አንዳንዴ የታችኛው አመራር አኩርፏል፣ ብልጽግናን እንደውም በተለይ የኦሮሞ ብልጽግናን ጋር ለመታገል ወይም ደግሞ የኦሮሞ ብልጽግና ተቃዋሚ ለመሆን ጫፍ ያለ ነው ማገዝ አለብን የሚሉ አንዳንድ ድምፆች ይሰማሉ። እንደው አንተ ምን ትላለህ?
የአማራ ሕዝብ ብአዴንን ማንነት በተደጋጋሚ በተግባር አረጋግጧል። የአማራ ሕዝብ አሁን ላይ በእያንዳንዱ አካባቢ በአንጻራዊ እንኳን በሰላማዊነት የሚታወቁት መሀል የአማራ አካባቢዎች በሙሉ በእያንዳንዳቸው ቤት ችግር፣ ሞት፣ ሀዘን አንኳኩቷል። ልጆቻቸው ተረሽነዋል። ልጆቻቸው ታስረዋል። ልጆቻቸው በጦርነት ባላቸው፣ አባቶቻቸው፣ እህቶቻቸው ተደፍረዋል። የተለያየ በደል ደርሶበታል ሁሉም ዘንድ እና ይሄ ሁሉ በደል ሲፈጸም በብአዴን መሆኑን ያውቃል። አማራ ላይ ይሄ ሁሉ በደል እየተፈጸመ የኮሚኒኬሽን መስሪያ ቤቶች፣ የተለያዩ ቢሮዎች፣ የልማት የትምህርት ቢሮዎች፣ የተለያዩ የመሰረተ ልማት ቢሮዎች ምን አይነት መግለጫ እንደሚያወጡ አይቷል። አማራ እየተጨፈጨፈ ስለ ኮብልስቶን የሚያወራ አመራር ነው ያለው። አማራ እየተጨፈጨፈ ሽንት ቤት ቆፍረናል የሚል፣ አማራ እየተጨፈጨፈ ስለ ስፖርት የሚያወራ፣ አማራ እየተጨፈጨፈ ስለ የተለያዩ ድራማዎች ከአማራ ማንነትና ከአማራ ሕዝብ ታላቅነት የከፍተኛ የእሴት የባህል ባለቤትነት የወረደና ያነሰ የማይመጥኑ አማራን የሚያሳንሱ ሆን ተብሎ ልክ ይሄ በድራማ እንደሚሰራ ልክ ቤቶች ድራማ ላይ እነ ጥላሁን ጉግሳ አማራን ዘበኛና የቤት ሰራተኛ አድርገው ቀርጸው እንደሰሩትና አሁን ደግሞ ምንድን ነው ተዋናይ ምናምን የሚባሉ አሉ። አማራን አሉባልተኛ፣ ወሬኛ፣ ሴሰኛ፣ ለማኝ ምናምን እያደረጉ እየቀረጹ እየሰሩ ያሉ ድራማዎች አሉ እና የአማራ ህዝብ በዚህ አጋጣሚ እነዚህ ሁሉ መመዝገብ አለበት። እነዚህ በረቀቀ ሁኔታ የአማራን ማንነት መፍጠር፣ አዲስ ማንነት መፍጠር፣ አማራ የሚባለው ከንቱ የማይረባ ውዳቂ ህዝብ እንደሆነ ለማሳየት የሚደረጉ ናቸው። ከጥላሁን ጉግሳ የቤቶች ድራማ ጀምሮ አሁን ይሄ ተዋናይ የሚባል ዘፈኖችን፣ ምኖችን፣ ድራማዎችን፣ ንግግሮችን ምናምን አሉባልታዎችን ካየን አዲስ የአማራ ማንነት የማይጠቅም ተራ የሆነ ህዝብ፣ እውቀት የሌለው ያልተማረ ያልሰለጠነ አይነት ህዝብ አድርጎ የሚሰሩትን ማለት ነው እና በኮሚኒኬሽን ቢሮ በጽህፈት ቤት ቢሮ ያሉትም የብልጽግና ጽህፈት ቤት ኃላፊዎች፣ የትምህርት ቢሮ ኃላፊዎች ምናምን የሚያቀርቡት አማራ በሚመታበት ሰዓት ወጥረው በእንደዚህ በስብሰባና በእንደዚህ አይነት መግለጫዎች ህዝቡን ማድረጉ አማራው በማን እየተመራ እንደሆነ አውቋል። ችግሩ ያለው አወቅን የሚሉ ተማርን የሚሉ ጋዜጠኛ ነን የሚሉ አንዳንድ ሰዎች አሉ። እነዚህ አንዳንድ ሰዎች ታችኛው አመራር ብአዴን የሚሉ አሉ። ተከፋዮች ናቸው፣ ሆዳሞች ናቸው። አንዳንድ ደግሞ አወቅን የሚውሉ ወላዋይ ሚዛን ጠባቂ ለመምሰል የሚመስሉ አስመሳይ ሆዳሞች ከኮንፈርት ዞን መውጣት የማይፈልጉ በተመሳሳይ ወንበር ላይ ስታክ አድርገው የሚሞተው አማራ የማይቆጫቸው እንደው ታችኛውን ብናበረታታው የሚሉ ሆዳሞችም አሉ። ለጥቅም የወደቁ እና በተፈጥሮ ደግሞ አድርባይ ሽንታም የሆኑ ሰዎችም አሉ እና እነዚህ ናቸው አሁን ታችኛው ምናምን እያሉ ሶሻል ሚዲያው ላይ የሚያወሩት እንጂ መሬት ላይ አማራው ምን እየተፈጸመበት ምን እየተደረገ እንደሆነ ያውቃል። ከዚህ የበለጠ ደግሞ የበለጠ ሊፈጸምበት አይችልም። ሰው ከመታረድ ቤት ተዘግቶ ከመቃጠል ተከቦ በጦርነት አውድማ ከመደረግ ተፈናቅሎ ምግብና መድኃኒት በመከልከል በረሃብና በበሽታ እንዲያልቅ ከማድረግ ውጭ ሌላ ሊጠብቁ አይችልም እና እነዚህ አድርባይ ሆዳሞች፣ አስመሳይ ጋዜጠኞች፣ አክቲቪስቶች እንደገና ስለ አማራ እንታገላለን የሚሉ ዝም ብሎ ስብሰባ በማድረግ ዝም ብለው ነገሩ ሲያጦዙ የሚውሉ የተግባር ስራ የማይሰሩ በስብሰባ ጊዜያቸውን የሚያጠፉ ሆዳሞች የሚፈጥሩት እሳቤ ነው። ይሄም ተግባሩ መሬት ላይ ያለው የተግባር ሁኔታ አይደግፋቸውም። መሬት ላይ ያለው የተግባር ሁኔታ ቀበሌ ላይ ያሉት ታችኛው አመራር፣ ወረዳ ላይ ያሉት የጽህፈት ቤት ኃላፊዎች፣ የሚሊሻ ጽህፈት ቤት ኃላፊዎች፣ የፖሊስ ኃላፊዎች፣ የብልጽግና ቢሮ ኃላፊዎች፣ የቀበሌ ሊቀመንበሮች፣ የወረዳ አስተዳዳሪዎች ለኦነግ ጦር አማራ ለሚያጠፋ ሁሉ መረጃ እየሰበሰቡ ንጹህ አማራዎችን እየጠቆሙ የሚያሳስሩ፣ የሚያስገድሉ፣ የአማራውን እንቅስቃሴ የሚዘግቡ ጸረ አማራዎች ናቸው እና በነገራችን ላይ አንድ ስርዓት ሲገነባ ያ ስርዓት መሰረቱና ፋውንዴሽኑ ያለው ቀበሌና ወረዳ ላይ ነው። ቀበሌና ወረዳ ላይ የሚቀመጡ ሰዎች ደግሞ በትክክለኛ ለስርዓቱ የሚያገለግሉ የተመረጡ ናቸው። እንደዛ ካልሆነ ህዝብ እንዲከዳ፣ ህዝብ በመንግስት ላይ እንዲያምፅ ያመቻቻሉ። ለምሳሌ ኦፒዲዮ ኦነግ ኦፒዲዮን የተቆጣጠረው ቀበሌና ወረዳ ላይ ያለውን ኦሮሞ አመራር ስለተቆጣጠረ ላይኛው ከጥቅም ውጭ ሆኖ በዛኛው ገብቶ ነው ኦነግ የተቆጣጠረው። አማራ ላይ ግን አይፈቅድም።
የዛሬው ዝግጅታችን ይህንን ይመስላል። ስለተከታተላችሁ እናመሰግናለን። በሚቀጥለው ተከታዩን ክፍል ይዘን እንቀርባለን። ሰላም።